ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ህዳር 28 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ህዳር 28 ቀን 735 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በቅድሚያ ዋናው ተውሳክ ስሙ ዘረኝነት ነው በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እናቀርባለን። በማስከተልም ከህይወት አሰፋ የቀረበ ጽሑፍ በመጨረሻም በ2002 ዓመተ ምህረት በፍኖተ ዲሞክራሲ ተላልፎ የነበረ ጽሑፍ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
በወሎና በአፋር ግንባር ወያኔ ከባድ ሽንፈት ደርሶበት በመሸሽ ላይ መሆኑ ከስፍራው የደረሰን ዜና ያረጋግጣል። በወሎ ፋኖና ህዝቡ ተባብሮ ያደረገው ማጥቃት የወያኔን አሸባሪ ጦር እንዳልነበር አርጎ በትኖት አሸባሪው የስልት ማፈግፈግ አደረኩ እንዲል አስገድዶታል። ብዙ ተይዘው የነበሩ ከተሞች ከወያኔ ነጻ ሆነዋል። ወያኔን ለመደምሰስ የሚደረገው ጦርነት አሁንም እንደቀጠለ መሆኑን መረጃዎች ይጠቁማሉ። ወያኔ ወረራ ባካሄደባቸው በወሎና አፋር ከ50 እስከ 800 የሚደርሱ ሰራተኞችን ቀጥረው ያሰሩ የነበሩ ከ32 በላይ አምራች ኢንዱስትሪዎች ጉዳት የደረሰባቸው መሆኑን ታውቋል። አሸባሪ ወራሪ ኃይል በከሚሴና በኮምቦልቻ የግለሰብና የመንግስት ንብረቶችን በተደራጀ መልክ ዘርፏል ተብሏል። የኢትዮጵያ ስታቲስቲክስ አገልግሎት የህዳር 2014 ወራዊ የዋጋ ግሽበትን አስመልክቶ ባሰራጨው ዘገባ የህዳር ወር አማካይ የዋጋ ግሽበት ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር የ33% የዋጋ ግሽበት ያሳየ መሆኑን ሲገለጽ የህዳር ወር የምግብ ዋጋ ግሽበት ካለፈው ዓመት ተመሳሳይ ጊዜ ሲነጻጸር የ38.9% ተጨማሪ ያሳይቷል ተብሏል። በያዝነው ወር የእህል አይነቶች እንዲሁም የአትክልትና ጥራጥሬ ዋጋ ካለፈው ጥቅምት ወር ጋር ሲወዳደር ቅናሽ የታየበት ሲሆን ሩዝ፣ ጤፍ፣ ስንዴ፣ ገብስ፣ በቆሎና ማሽላ፣ ባቄላ፣ አተር፣ ሽምብራና ምስር የዋጋ ቅናሽ አሳይተዋል። ከዚህም በተጨማሪ ስጋ፣ ወተት፣ አይብና እንቁላል እንዲሁም ቅመማ ቅመሞች ካለፈው ወር ዋጋቸው ጋር ሲነጻጸር ቅናሽ የታየባቸው ናቸው ተብሏል። አሜሪካና አሜሪካ ደጋፊ ሀገሮች የሆኑት አውስትራሊያ፣ ካናዳ፣ ዴንማርክ፣ ኔዘርላንድ እና ብሪታንያ በአሜሪካ የውጭ ጉዳይ ጽህፈት ቤት በኩል ባወጡት የጋራ መግለጫ የኢትዮጵያ በቅርቡ የታወጀው አስቸኳይ ጊዜ አዋጅን ተከትሎ ግለሰቦች በብሔራቸው ምክንያት እየታሰሩ መሆናቸውን ገልጿል። የሰባዊ መብት ድርጅቶች ዘገባዎች ዋቢ በማድረግ የኦርቶዶክስ ሃይማኖት ተከታይ የሆኑ ቄሶች፣ አዛውንቶችና ልጆች ያሏቸው እናቶችን ጨምሮ በርካታ የትግራይ ተወላጆች እንደታሰሩ ስድስቱም አገሮች በመግለጫቸው ተጽፏል። ከዚህም በተጨማሪ መግለጫው ግለሰቦች ያለ ክስና ያለ ፍርድ ቤት ችሎት ኢሰባዊ በሆነ ሁኔታ ታስረው እንደሚገኙ ጠቅሶ ድርጊቶቹ የዓለም አቀፍ ሕግን የጣሱ ስለሚሆኑ መቆም አለባቸው ብሏል። በአዲስ አበባ በድብቅ የታጠቁ የአሸባሪ ወያኔ ቡድን ታጣቂዎች በመታሰራቸው ምክንያት እንደተጠበቁት በአዲስ አበባ ላይ የሽብር ተግባር ባለመፈጸሙ የተናደዱት የአሜሪካና አጋሮቿ ባለስልጣኖች ለማወናበድ ይህን መግለጫ አውጥተዋል በማለት የአሜሪካና የአጋሮቿን እንቅስቃሴ በቅርብ እየተከታተሉ የሚገኙ ወገኖች ድምጻቸውን አሰምተዋል። የእንግሊዝ መንግስት በ1860 ዓ.ም በመቅደላ ጦርነት የተደረፋቸውን የተቀደሱ የሃይማኖት ጽላቶች ቅርሶች ለመመለስ አለመስማማቱን ገልጿል። ቅርሶቹ ወደ ኢትዮጵያ እንዲመለሱ ጥረት ሲደረግ የቆየ መሆኑ የሚታወቅ ሲሆን የእንግሊዝ ባለስልጣኖች በቅርቡ በሰጡት መልስ ቅርሶቹ ለተወሰኑ ግዛቶች ከማበደር በስተቀር ለመመለስ የማይስማሙ መሆናቸውን ገልጿል። በአሁኑ ወቅት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ንብረቶች የሆኑ 8 የተቀደሱ ጽላቶች በብሪቲሽ ሙዚየም የሚገኙ ሲሆን ቅርሶቹን ለመመለስ የሙዚየሙ ህግ አይፈቅድም ተብሏል። ከዚህ በፊትም በመቅደላ ዘመቻ ወቅት የተደረፉ የከበረ ዘውድ የጦር መሳሪያዎችና ጥንታዊ የእጅ ጽሑፎችን መስቀሎችን እንዲመለሱ መደረጋቸው አይዘነጋም። ሰኞ ህዳር 27 ቀን በሱዳን የካርቱም ነዋሪዎች ወታደራዊ አገዛዙን በመቃወም ከፍተኛ የተቃውሞ ሰልፍ አካሂደዋል። ሰልፈኞቹ ከተለያዩ የካርቱም አካባቢዎች የመጡ ሲሆን የሱዳንን ሰንደቅ ዓላማ በመያዝ ወታደራዊ አገዛዙ ከፍተኛ ወገዛ አካሂደዋል። ሰልፈኞቹ ትብብር የለም፣ ስምምነት የለም፣ ቅቡልነት የለም የሚሉ ይዘት ያላቸው መፈክሮች ያሰሙ ከመሆናቸው በላይ የሲቪል አስተዳደር እንዲቀጥል ጠይቀዋል። በካርቱም ቤተ መንግስት አካባቢ ተደርጎ የነበረውና በብዙ ሺህ የሚቆጠሩ ሱዳናውያን የተሳተፉበት ሰልፍ የሪስታንስ ኮሚቴ ያቀረበው ጥሪ ተከትሎ የተካሄደ ሲሆን ፖሊሶች አስለቃሽ ጋዝ በመተኮስ ለመበተን ጥረዋል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
የማክሰኞ ህዳር 28 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ዋናው ተውሳክ ስሙ ዘረኝነት ነው። ከዚህ ቀደም ደጋግመን እንዳሳሰብነው የቀውሶቹ ሁሉ መንስኤው ዘረኝነት ነው። በእኩልነትና መብት አንጻር የነበረው ችግር የኤርትራ ችግር እንደተቆመው ወደ ባሰ ቀውስ እንዳያመራ በሚል ችግሩን በመብት መከበርና በዲሞክራሲ መረጋገጥ መፍትሄ ይሰጠው የተባለውን ቀና ሐሳብ አዳሪ ትምክህተኛና ጠባቦች ተቃውመውት ሁሉን አቀፍ የሽግግር ወይም ጊዜያዊ ህዝባዊ መንግስት ያልነውን አፈር አብልተውት በተያዘው በመቀጠላቸው ችግሩ ሊፈታ አልቻለም። ወያኔም በአሜሪካኖቹ ድጋፍና እርዳታ ለስልጣን በቅቶ 27 ዓመታት ዘረኝነትን አሰፈነብን። ወያኔ ቀስሙ ሲመጣ ደግሞ የተካው ኮሎኔል ያንኑ ዘረኝነት በስም ቀይሮ ሊቀጥለው ترسون نقصو سلتنسا آگراتشن النهز باتشن لفجتنا لطورنت لمكرا انهو تدارقو قلو لو تيبتاسن اللي قويناوم لان ديم لهو الليم سرنك قلو تمتو ديموكراسي اندي سفننا زرينينت دراشون دي تفا بممانيتناو باسكرو ويانينا وزو كما جمريو اس كما ترشاو تقاوموون تورنتم اكايدو بنال زاري كانقاينكو سلمياوسوت امبيرياليزم تنكاكنبال انكالاكال كالنم امتات اللفو يهم بن امريكا يتلاكشا مصحف كتون اس كزاريم تقلاكشن انداي ساكا سيشاترون سيتاقلون قويتوال የኢትዮጵያ ጣላቶች ሁሉ የኢሃፓ ጣላቶች ሆነው የባጁት አለምክንያት አይደለም ለኢትዮጵያ አንድነትና ለእልና ዴሞክራሲ ህዝባዊ ፍርሃት ያሻል ያልነው አምባገነኖችና ባንዳዎች ተቃውሞ በመቆማቸው ችግሮቹ መፍትሄ አጥተው ከአንዱ ማጥ ወደ ሌላው ጉድጓድ እየገባን ስንጨቀይ አመታት አስቆጥረናል ኮሎኔሉም አሸጋጋሪ እኔ ብቻ ነኝ ብሎ ተፈጥሞ የሽግግር ሁሉ ተሳትፎን አማራጭ መንገድ በመዝጋቱና ዘረኝነትን አክፍቶ በመቀጠሉ ሳይውል ሳያድር ፍጅትና እልቂት የከፋ ጦርነትና ረሃብ የኢትዮጵያ መለያ ሆነው የሀገራችን አንድነትና ህልውና ለአደጋ ተጋልጦ ይገኛል። ጣላት ፈረንጅና አረብም አጋጣሚ አገኘን በሚል ኢትዮጵያ ላይ ይኸው እንዳየነው ተረባረቡ። በዚህ ሁኔታ ብዙ ሺ ዜጋ አለቀ። አያሊ ወጣቶችም ህይወታቸውን አጡ። ወያኔም ወንጀል ሊፈጽም እንደገና እድል አግኝቶ ህዝብን አስለቀሰ፣ አገርን አጠፋ። ዘረኝነት አልነቀል ብሎ ስቃይን ፈለፈለ። እየተካሄደ ያለው ጦርነት የዘረኞቹ ብልሹ ፖለቲካ ውጤት ነው። ህዝብ ከህዝብ ሊጋጭ አልፈለገም አልሞከረም። ጣብ የጫሩትና ድልዳል ያዘጋጁት አምባገነኖቹና ዘረኞቹ ናቸው። ፋሽስት ኮሎኔል ከመፈርጠጡ በፊት የደቆሳትን አገር ተረክበው ወደ ተሻለ ሁኔታ በማሸጋገር ፈንታ ቀውሱን እያባባሱ ለውጥ ፈላጊዎችን እየፈጁ ሽብርን እያሰፈኑ ኢትዮጵያን የማያባራ መከራ ማዕከል አድርገዋት ቆዩ። ለዚህም ነው ጥገናዊ ለውጥ ሳይሆን ስርነቀል ለውጥ የግድ ነው ችግራችን በኮሎኔል ወጌሻነት ጥገና አይቀርፈም ስንል የቆየነው። ዘረኝነት እንደ ፍርሃት መጥፋት መወገድ አለበት። ህዝባዊ ዴሞክራሲያዊ መንግስት ነው መፍትሄው። እሱም ነው የሀገርን አንድነት በሚገባ የሚያረጋግጠው። ፌዴሬሽን ኮንፌዴሬሽን በሚል ሊጫወቱ የሚፈልጉት ቧልት ወይም የተጫወቱብን መፍትሄ አይደለም። ከዘረኝነት የተላቀቀ አይደለምና ነው ድል ለኢትዮጵያ ህዝብ ትግል ውድቀት ለዘረኞች ሁሉ። የሚቀለበስ አብዮትና የሚበረስ ፖለቲካ ጠንቁ አይጣል ከህይወት አሰፋ የተከበራችሁ ውድ ፍኖቶች ነገ ላይ ምን ሊሆን እንደሚችል የማናቀው የዓለም ገጽታ ዛሬ በድንበር የለሹ የጤና ችግር ስትናጥላ ስትናጥ የምታድረው ዓለም አምና ይሄኔ ይህ ይመጣል ብለን ያልጠበቅነውን የዘንድሮ ዱብዳ ስታስተናግድ የኛው የደፈረሰ ተውሳካም አስተዳደር ደግሞ በሌላ በኩል ተደርቦ ለተቀን እንደ ተግማማ ከነጥምር ስቃያችን ጉዟችን እየረዘመ ነውና ለጤናችሁ እንደምን አላችሁልን በመድር ያለውን ሁሉ ጨርሰናል ካሁን በኋላ የምንጠብቀው የላይኛው ነው በማለት አሳዛኝ ንግግር ያሰሙት የጣሊያኑ የበላይ ሹም የኛዎቹ ጥምቦች ዘር እየለዩ እንደሚያጠፉት አይነት ግፍ ሳይሆን ዘርና ቀለም የማይለይ መቅሰፍት ነውና የተላከብን በማንኛውም መንገድ ካንጃበበብን ሞት ለመትረፍ ከድኩማን ሴረኛ ባለስልጣናቶቻችን የምንጠብቀው ሳይኖር የነገዋን አገራችንን ለማየት እንመኛለንና በአገራት ሲቡድን ላይ የምናካሂደው እልህ አስጨራሽ ትግል እንዳለ ሆኖ ከኮሮና ወረርሽኝ እንተርፍ ዘንድ ጥንቃቄያችንን ደርበን ሁላችንም ተግተን በመጸለይ ፈጣሪያችንን እንለምን እያልኩ ወደ ዛሬው መጣጥፌ ላምራ። ለዛሬው መጣጥፌ የመረጥኩት ርዕስ ከወቅታዊው የአገራችን ጉዳይ ጋር የማይገናኝ መስሎ የሚታያቸው አድማጮች እንደሚኖሩ አምናለሁ። ነገርን ከስሩ ውሃን ከጥሩ እንዲሉ ዛሬ ላይ እየደረሰብን ያለው ግፍና መከራ ተንከባሉ የመጣብን ከተቀለበሰ አብዮትና ከተበረዘ የማህይማን ፖለቲካ ዘንድ መሆኑ ጥቂቶች ለማመን ባይፈልጉም ብዙዎች የሚያውቁት ሀቅ ነው ከሚል የተነሳ ነውና አድማጮች እንዲገነዘቡልኝ አሳስባለሁ። የፈሪ ሳይሆን የጀግና የባንዳ ሳይሆን የአርበኛ የወሬኛ ሳይሆን የጦረኛ ውድ ደም ተገብሮበት መጣ የምንለው አብዮት መነሻውን ስናቀው ሳለ መደረሻውን ስናጣው የኖርነው የኢትዮጵያ አብዮት ደም ከቀመሰ በኋላ የውሃ ሽታ ሆኖ የገባበት እየጠፋን ጥቁር ያዘልብ ስለባሾች ሆነን መኖራችን አንደኛው የተቀለባሽ አብዮት ጠንቅ መሆኑ ነው። መቋጫ ለሌለው እልህ አስጨራሽ ትግልም ተዳርገን በታሪክ ዘንድ የማይረሳ መስዋዕትነትን መክፈላችን ሁለተኛው የዚሁ ክስተት አብይ ገጽታ ነው። የቀማኛ ሲሳይ የሆነው መንገደኛው ፖለቲካችን ደግሞ ውሎ ሳያድር በሽፍታ እየተዘረፈ አጨብጭበን የምንቀርበት ጉዳይ ሌላኛው የብርዝ ፖለቲካችን አበሳ መሆኑን ልንረዳ ከመቻል በቀር ሌላ አማራጭ የለንም። የእንግዲህ መቼስ ማልጎደኒ መሆኑ ነው። አገር ወዳዱ ታጋይ ወጣት በፍቅር ነዶ ለተጨቆነው ወገኑ ሻማ ሆኖ ሲቀጠል እንዳበደ ውሻ ሰው ነክሰን እንሙት ያሉ አራዊቶችም እንደነበሩ የታሪኩ ቀዳሚው ተነጣይ ክፍል ሆኖ አልፏል። በህዝብ ትግል ላይ መሰናክሉ በስቶ ማለዳ የተጀመረው የነጻነት ጉዞ ረፋዱ ላይ ዱካው ሲጠፋና በመተኩ የተበረዘ ያምባገነኖች ፖለቲካ ጎዳናውን ሲይዝ ደግሞ አብዮት እንደነ ሻለቃ መንግስቱ ባሉ በልተው በሚጮው ጅቦች አማካኝነት ጉዳዩ ያበቃለታል ማለት ነው። የተከበራችሁ ውድ ፍኖቶች ነገርን ነገር ያነሳዋል እንደሚባለው ሆነና ሐሳቤን በጀመርኩት ቅርጽና ይዘት አስጉዤ ወደ ማጠቃለያው አካባቢ አደርሰዋለሁ ብዬ ባሰብኩት መሰረት ወርድና ቁመቱ እንዳይዛነፍ ጥረት ለማድረግ ሞክሬያለሁ። ምናልባትም በሐሳብ ፍሰት ላይ መፋለስ ሊኖር ስለሚችል አድማጭን ይቅርታ እየጠየቅ ወደሚቀጥለው ጉዳይ አልፋለሁ። የህዝብን የዋህነት በተመለከተ ወደ በኋላ ላይ የምለው ቢኖርኝም የሚቀለበስ አብዮትንና የሚበረስ ፖለቲካን በተመለከተ ከገዢዎች አንጻር ምን ገጽታ ይዞ እንዳለፈ ጥቂት እንድል ይፈቀድልኝ። የአፍሪካ ህዝቦች ከሚታወቁባቸው አያሌ ገጽታዎች መካከል ባምባገነን ገዢዎቻቸው ተረግጠው መገዛትና የባርነት ቀንበርን ያለመሰልቸት መሸከም ባንድ ወገን ሲሆን ጭቆናን አልቀበልም ብሎ ጨካኝ መሪን ለመታገል እልህ አስጨራሽ ትግል ለማካሄድ ጫካ የገባን ታጋይ ደግሞ በሌላ ወገን እናያለን። አርበኛና ባንዳ ባንድ ላይ በሚፈጠርባት አህጉር አፍሪካ
የኛን ያልታደረች አገር እንወሰድና እንደድል ሆኖ እርኩስ ገዢ ተለይቷት የማታውቅ መሆኑን ማንም ሊጠራጠር አይችልም። ለጨካኛም ባገነኖች ልብ መደንደን አይነተኛ ምክንያት ህዝብ የራሱ ድርሻ ያለው መሆኑን በርግጠኝነት መናገር ቢቻልም እንዴት ለሚለው ጥያቄ በዚህ መጣጥፍ መጨረሻ ላይ የምገልጸው ስለሚኖርኝ ወዳም ባገነን መሪዎች ጉዳይ ላምራ። ከነገስታት ዘመን መጨረሻው ላይ ብቅ ካሉት ስዩም እግዚአብሔር ተብዬ ከባድ እድሜ ዘልዛላው ንጉስ በነጀመር ዘለግባለው የንክስና ዘመናቸው ወቅት በክፋት ጀምረው በክፋት የጨረሱት እኚሁ የክፉ መንፈስ ባለቤት ህዝብን አፍነው እንደገዙ የሚጠራጠር ኢትዮጵያዊ የሚኖር አይመስለኝም። ያነሳሳቸው ዘውግ አወዛጋቢ የሆነው አልጋወራሽ በአማራ ስም ነጭ ለባሾቻቸውን በዙሪያቸው ኮልኩለው እጅግ የናጠጠ የቅንጣት ኖሯቸውን ሲኖሩ አፈር እየገፋ ይኖር የነበረውን ደሃ ገበሬ የት እንዳለ ሳያውቁ በመሳፍንቶቻቸው በኩል ደሙን ሲመጡት እንደነበርም አሌ የሚል ካለ አንድም የሥራቱ ተጠቃሚ አሊያም ደግሞ ኢትዮጵያዊ ያልሆነ ሰው መሆን አለበት ላለው። ንጉሡ ክፉ ቀን ይመጣል ብለው ሳያስቡ ዓለም ዘጠኝ እንዳሉ የህዝብ ብሶት ደስታ እየመሰራቸው በዙሪያቸው የነበሩትን መኳንንቶቻቸውን ለጅብ ጥለው የውሻ ሞት ለመሞት በቆ ከአርባ ዓመታት በላይ የቆየው ግፍ ፍርዱን አገኘ ማለት ሆነና ከሞቱ አሟሟቱ እንዲሉ እንዳገራችን ባህል የእዝን ንፍሮ እንኳ ሳይዘገንላቸው በቁንጦት የኖሩባትን ምድር በአሳዛኝ አሟሟት ለመለየት በቆ። ውድ ፍኖቶች ትሻልን ሰድጄ ትብስን አመጣው የሚለውን አባባል ልጠቀም ፈለግኩና ከንጉሡ በኋላ የመጣውን ሳስበው ደግሞ ሐሳቤን አነሳው። በዚህም መሰረት ዘልዛላው የንጉሡ ዘመን እንደ ተዘጋ መንግሥቱ የሚባል የሰው ደም ከጠጣ በኋላ ሥጋውን በልቶ አጥንቱን የሚግጥ የሐራሪው ስደተኛ ውሻ ተተክቶ እናት የልጇን ሥጋ እንድትበላ እስከ ተገደደችበት እጅግ ዘግናኝ ወቅት ላይ ተደረሰና አብዮት ጠባቂዎች ንጹሕ ደም አፍሰው የሚፎክሩበት የድፍን መሐይማን ደርጋዊ ዘመን አለፈ። አንጃና ሾካካ መኢሶናውያን በአብዮቱ ጥግ ተለጥፈው በጎዳና የሚፈሰውን የንጹሃን ታጋይ ደም ሲጋቱ ባየናቸው መጠን ዛሬ ስናስታውሳቸው እንዴት እንደሚቀረሹን እነርሱ ባያቁም እኛው ልንነግራቸው በወደድን ነበር። ዳሩ ግን የሚጸጸት ህሊና የላቸውምና ሊሰሙን ሞታቸው ነው። እግራቸውን በወጉ ሳይታጠቡ ያድሩ የነበር ምድረ ጋግርታም ያብዮት ጠባቂዎች በጨቀያ አንጎላቸው ቃታ እየሳቡ እልፍ አላፍ የባለ ብሩህ አእምሮ ባለቤት የሆኑትን ታጋዮች እንደ ጨረሱ ስናስበውማ ምን ያክል እንደሚዘገንነን ንስሐ ሳይገቡ አሁንም ባረመኔነት ሕይወት ውስጥ ላሉት እርኩሳን የደርግ ካድሬዎችና የቀበሌ ጽሕፈት ቤት ኃላፊዎች ሁሉ መናገርም በተቻለ ነበር። ግፍ እግር በእግር እየተተካ የዛሬው መናኛ ግለሰብ መጥቶ ኢትዮጵያ የጨምላቆች መፈንጫ ከመሆኗ በፊት ወያኔ እከኩን አራግፎብንና የእርሱን እከክ እኛ ተሸክመን መላ ሰውነታችንን ስንፎክት መክረማችን ማንም ጤነኛ ህሊና ያለው ሁሉ በቅርብ የሚያስታውሰው ነው። አለ የተባለውን ግፍ በሙሉ ፈጽሞብን የሄደው ወያኔ ልንናገረው የሚሰቀጥጠንን የመከራ ማዕት ሁሉ አውርዶብን መቀሌ ላይ ሲሸልል ኢትዮጵያ የአርበኛ ቀርቶ የባንዳ መሆኗ ሳያንስ ሌላ አዲስ ገብ ንፍጦች የሚርመሰመስባት አገር ለመሆኗ መታዘብ ለቻለ ዜጋ ሁሉ ቁልጭ ያለ ገሃድ ነው። የረሀጥ ጭንቅላት ተሸክሞ አገር መምራት ምን ያክል ከባድ እንደሆነ ሳያውቁት የተዘፈቁት ዘመነኛዎቹ ጽንፈኝነትን አንግሰው ዘረኝነትን ሊተክሉ ካላቸው ጽኑ የሆነ የበታችነት ጠንቅ አንጻር መሆኑ ወደ በኋላ ላይ ልጠቅሰው ባሰብኩት የሕዝብ ችላባይነትና አሜን ብሎ የመገዛት ልማድ ማዳበር ሰበብ እንደሆነ ሁሉም የሚስማማበት እውነታ ይመስለኛል። ይህ ሁሉ ደግሞ የሚሆነው የሌላ ሳይሆን የሚቀለበስ አብዮትና የሚበረስ ፖለቲካ ጠንቋይ አድርስ የሚያስብል በመሆኑ ነው። የሕዝብ ትግል አሁን ታይቶ ወዲያው በሚጠፋ አብዮት ታጅቦ ሲጓሳለ የነቀዘ ፖለቲካ የሚቀበለው ከሆነ የህዝቡ ጣፈንታ ቆሞ እንዳልቃሽ አዛኝ ብሶትን ደርቦ መወዝወዝ ብቻ ይሆናል። ይህ ሲከሰት የኖረ የታሪክ ክፍል በመሆኑ አሁን ላይ ሆነን የትናንቱን እናስታውሳለንና የዛሬዎቹም ሊጨማለቁብን የበቁት ሲወርድ ሲዋረድ ከመጣው ያፈነህ ግዛው ለማድ መሆኑ እነርሱ ባይሰሙም እኛው ለመናገር እንገደዳለን። ውድ ፍኖተዎች እንዲሁም አድማጮች የስልጣን ጥማት ጭንቅላታቸው ላይ ወጥቶ ፍዳቸውን ስለሚያዩት የኦሬፓ ብልጽግና ባለስልጣናት የምለው ይኖረኛል ባልኩት መሰረት ከህዝብ ይልቅ እነርሱን አስቀድመው ለቅንጦት ኑሮና ለከንቱ ስልጣን ወዳፌ እየተተራመሱ መሆናቸውን በጥቂቱም ቢሆን የተወሰነ ነገር ልበል። ረህጥነታቸውን ተሸክመው ከልክ ባለፈ የዝቅተኝነት ስሜት እየተናጡ ስልጣን ላይ ተጎልተው ታሪካዊ የአገር ጥፋትን ለመፈጸም የሚጣደፉት የኦሬፓ ግራዝማቾች አያ በሬ በሬ ሳሩን አየህና እንዲሉ በስልጣን ጠኔ ጭንቅላታቸው ተመትቶ በቅዠት አዙሪት ላይ መገኘታቸው የሚሆኑትን አጥተው ስለሚወራጩት ሁኔታ አይቶ መረዳት ይቻላል። ከዚህ ግባ የሚባል ክህሎት የሌላቸው እኚሁ የግዑዛን ስብስብ ባገኙት አጋጣሚ ሁሉ ግብዝነታቸውን ይፋ አውጥተው እርቃናቸውን የቀሩ መሆኑን ደግሞ በትንሹም ቢሆን መጠቆሙ ተገቢ ለመሆኑ አጠራጣሪ አይሆንም። ለስሙ ካልሆነ በስተቀር መሰረታዊ ለሆነ የቤተሰብ ምጣኔ አገልግሎት የሚሆን የግንዛቤ ማስጨበጫ ትምህርት እንኳን የተነፈገው ሰፊው የኦሮሞ ህዝብ በቤተሰቡ ብዛትና ባለው አመታዊ ገቢ መካከል ያለው አለመጣጣም ሳይንስ በአምባገነኖቹ ተንኮል ምክንያት ሰው ሰራሽ በሆነው የኑሮ ውድነት ሰበብ ምንም እያደረጉለት ባለመሆኑ ምክንያት ኦዴፓን አመኔታ እንዳይጣልበት ካደረጉት አያሌ ምክንያቶች መካከል የመጀመሪያው ይሆናል። ሌላው በወጉ የተሰራና ሲበላሽም ጥገና የሚደረግለት የገጠር መንገድ ባለመኖሩ ምክንያት የቱሪዝም መስህብ ሊሆኑ የሚገባቸውን የተፈጥሮ ጸጋዎች ሳይቀር ለዓለም ቅርስነት ጥያቄ ያቀረቡት ተኝተው አድረው ቀኑም ከመሸ በኋላ እንደነበር እናስታውሳለን። ለክልሉ ገቢ ሳይጨነቁ እንቅልፋቸውን በክልል ምክር ቤት ሲለጥጡ የኖሩት አዛውንቶቹ ኦህዴዶች ያልተቋጨውን የእንቅልፍ አዚም ለጎረምሳው ኦዴፓ ካስረከቡ ወዲህ ምንም እንኳ ኦዴፓዎች እንደ ኦህዴዶች ባይተኙም በልቶ የማይጠግበውን ከርሳቸውን ለመሙላት ሲሉ የክልሉን የገጠር መንገድ ጉዳይ ረስተው ህዝብ በወጉ የተሰራና ሲፈርስም እድሳት የሚደረግለት የመኪና መንገድ አጥቶ ወደ ገበያና ወደ ከፍተኛ የጤና ድርጅቶች ዘንድ የሚጓጓዘው በመከራ መሆኑ ሁለተኛው የኦህዴድ ኦዴፓዎች እንቅልፋምነት ሊሆን ነው። በሶስተኛ ደረጃ ልገልጸው የምፈልገው ጉዳይ እንደ አማራ ክልል ባለስልጣናት ሁሉ የኦሮሚያ ባለስልጣናትም ለስልጣንና ለሆዳቸው እየተሽቀዳደሙ ዜጎቻቸውን በተለይም ወጣቱን ክፍል ፍራሳ አጥተው የሰነ ምግባር ድህነትን እንዲላበስ በማድረግ የሥርዓት አልበኝነት ካፖርት ደርቦ አደባባይ እንዲወጣ አድርገውታል። በአጠቃላይ ስለ ኦዴፓ ጉዳይ መናገር ከተፈለገ ብዙ ማለት ይቻላል። ኦዴፓዎች ከግንጦቹ ወያኔዎች የማይሻሉ እባቦች በመሆናቸው አገር ለማፈራረስ የመጡናቸውና ከአገር አፍራሽ የተራ ወንበዴ ቡድን ጋር በስውር የሚሰሩ የቅጥረኞች ስብስብ ሆነው ኢትዮጵያ ተብላ ለምትጠራ የባለ ታሪክ አገር ፍቅር አጥተው በጽንፈኝነት የዛር መንፈስ ተለከፉና ወጣቱን ታዳሚያቸው በማድረግ የህብረ ብሔር ስሜት ያለውን ብዙሃኑን የተከበረ የኦሮሞ ህዝብ እያሰቃዩት መሆኑን በአራተኛ ደረጃ ዝቃጭነታቸውን እንድናያስቻለን ባህሪያቸው ሆኗል። ወያኔ ለ27 ዓመታት ያክል የዝርፊያና የአፈናደሩን አድርቶ የክልሉን ለመሬት በማን አለብኝነት በመውረር የኦሮሞን አንጡራ ሀብት እያጋዘ ወደ ትግራይ ሲጭን ያለዳውላ እየተጫኑ መቀሌ ድረስ ሲያደርሱ የነበሩት እነ ስማይጠሬ አጋሰስ ኦህዴዶች ትራፊ የሚያሟጥጡ ግልብ ምሁራኖቻቸውን በዙሪያቸው ሰብስበው የኦሮሞ ህዝብ ስቃይ ሲከፍል ትንፍሽ ሳይሉ የኖሩት የይስሙላ ዶክተር ፕሮፌሰሮች እንዲህ እንደዛሬው ብዙሃኑን ወጣት በጽንፈኝነት ጎራ ሳይሰለፍ በፊት የኦሮሞን ህዝብ ጥያቄ አንግበው በአገዛዙ ላይ የተነሱት የኦሮሞ ልጆች ታፍነው ሲሰወሩና ሲሰው አቤት ያላሉ ከብት ምሁራን የሌለ የታሪክ ድርጅት ተደርተው ህዝብን ተህዝብ ጋር ያጋጩ በአገዛዙ ስር መወሸቃቸው ፍርድ ቀርቶ ሹመት ሆኗልና አምስተኛ የኦዴፓ ኦዴድ ኦነጋዊ የድልቅኝት መሆኑ ነው። ሌላ አንድ ስድስተኛ ባህሪያቸው የሆነውን ጉዳይ ልጥቀስና ወደ ሌላ የነገር ዘባተሎዬ ልለፍ። ኦዴድ ኦዴፓ ከሰውር አጋራቸው ኦነግ ጋር በመሆን ምንም እንኳ በጎ የሆነ የተቀደሰ ድርጊት ባይኖራቸውም ለክፉ ስራቸውም ክብር ሲሉ የሚያሳስባቸው የጋራ የጥፋት ድርጊት ስላልፈጠረባቸው እንደ በራ እሪያዎች በተናጠል የጥፋት ግብረ ኃይሎቻቸውን ይዘው በመበታተል የሚፈጽሙትን ወንጀል ባንድ ላይ ሰብስበን ለማየት እንኳ ያልታደልንበት ወቅት ላይ ደርሰናል። አላማቸው ዝንፍ የማይል አማራ ጠል ስሜት ሲሆን ድርጊታቸው ግን ከላይ እንደተጠቀሰው መሰብሰቢያ እንደሌለው እንጨት የተበታተነ ሆኖ የተቀናጀ የወንጀል ተግባራትን እንኳ ያልተለማመዱ ናቸውና ለዚህ ዘባተሎዬ መደምደሚያ ይሆነኛል ባልኩት ስድስተኛ ባህሪያቸው ውስጥ ይህን ብልጠት ብሎ ነገር የማይነካካውን ሞኛሞኝ ተፋጥሯቸውን ማየት ይቻላል እላለሁ። በዚህ መሰረት መልሱ ምንም ይሁን ምን እነኚህ የሰው ገልቶች እንኳንስ ኢትዮጵያን የምትታከል ውስብስብ ችግር ያለባትን ትልቅ አገር ይቅርና እነርሱ የተመኙትን የመንደርተኝነትን አስተዳደርን ይመራሉ ወይ ነው ጥያቄው። የተከበራችሁ ውድ ፍኖቶች አንዱን ካንዱ እያሰናቀርኩ የነገር ዘባተሎዬ ወደ ሌላ ጉዳይ እንዳይሄድብኝ ተጠንቅቄ ማለት ያለብኝን ብቻ በማለት ከዚህ ደርሻለሁና ሌላኛውን የነገሬን ጥንቅር ደግሞ እንደምከተለው ለመጠቃቀስ ሞክራለሁ። ከላይ እንደገለጽኩት እድለቢስ አብዮት ብቅ ይያለ ንጻነትን አሳይቶ ሲነሳን የኖር የየዘመናት ጥቁር ልብስ ለባሾች መሆናችንን ያስታወሰው መጣጠፌ ወደ መካከለ አካባቢ ደግሞ አገራችን ኢትዮጵያ ለሸፍጠኛ መሪ እጅ እየሰጠች እያደር ከመጠነዛው ፖለቲካ ስር የባሰበት አገርና ትውልድ ገዳይ መሪ እንደሚወጣ ማሳያ መሳይ ሐሳብ ለመጠቆም ሞክሬያለሁ። ከዚህ በመከተል ደግሞ አምባገነን ገዢ የልብ ልብ አግኝቶ ህዝቡን ረግጦ ሊገዛ ከመቸልባቸው ዋነኛ ስልቶች መካከል በፍርሃት የሚዋጠን ህዝብ በስነርቦነ አንበርክኮ እንዲገዙለትና እንዲያመልኩት የማድረግን ዘዴ መጠቀምን እንደዋና ጉዳይ ሊወስድ ይችላልና ቆይቼ እገልጻለሁ ባልኩት አንጻር በትንሹም ቢሆን ለመነካካት ተሞክራለሁ። በዚህ ሁኔታ ኢትዮጵያን ጨምሮ አያሌ የአፍሪካ ሀገራት መሪዎች ይህን ስልት ተጠቅመው ህዝባቸውን አንበርክከው ለመግዛት ችለዋል። ህዝብ ደግሞ በፍርሃት ተሸብቦ ላምባገነን ከተብረከረከ መሪን ማምለኩ አይቀርምና የባርነት ዘመኑ ረጅም የመሆኑ ነገር አጠያቂ አይሆንም። ሲከሰትና ሲታየኖረ የታሪክ ክስተትም በመሆኑ አንድ ባንድ ስናስተናግድ ቆይተናል። የህዝብ የበላይነትና ትክክለኛነት አጠያቂ ባይሆንም ከላይ በተጠቀሰው ምክንያት ህዝብ በመሰሪ ገዢዎች ፕሮፓጋንዳ ተጽዕኖ ስር ወድቆ በስህተት ጎዳና በሚገኝበት ወቅት አንዳንዴም በዋልድባ ይዘፈናል ነውና ምንም እንኳ ህዝብን ለመተቸት ጉልበቱ ባይኖረኝም አንዳንዴ በሚፈጠሩ ስህተቶች ላይ በመንተራስ ጥፋቶችን ጠቆም አድርጎ ማለፉ ሸጋ ነው እላለሁ። አምባገነንን አምልከው ታጋይን የመኮነኑ የቆየ ልማድ ከድሮ ጀምሮ እስካሁን ዘመን ድረስም ያለ የህዝቦች ባህሪ ሆኖ በመቆየቱ ከላይ እንደገለጽኩት በዚህ ሰበብም የስቃይ ገመዳቸውን አሳጥረው ካንገታቸው ሳይወልቅ እንደቆየ የምናውቅ እናውቃለን። ተወልዶ ያደገብን ይህ ልማዳችን ደግሞ ካምባገነን መሪ ጫማ ስር እንድንደፋና እርቃችንን ጥለን እንድናብድላቸው የተፈጠርን ሰዎች እስክንመስል ድረስ ስንባዝን የቆየን የህዝብ ክፍሎችም ብዙዎች እንደነበርን የየዘመናቱ ስርዓት በያዘው የታሪክ መዛግብት ሲዘክረው ይኖራል። አገር ወዳድ ተጋዮች ለጭቆን ህዝባቸው ሲሉ እላስጨራሽ በሆነ ትግል ውድ ህይወታቸውን ሳይቀር ሲገብሩ በነበረበት ወቅት አረመኔ አምባገነን መሪን እያሞካሹ በታጋይ መስዋዕትነት ላይ ያሟርቱ የነበሩ ብዙዎች እንደነበሩ እናስታውሳለን። አሁንም ቢሆን በተመሳሳይ ሁኔታ ላስመሳይ ሸፍጠኛ መሪ ተብዬ የማሽቃበጥ ጉዳይ እንዳለ ነው። የሚገድሉትን እየወደደ የሚሞትለትን ደግሞ የሚረግምና ለባንዳ ገዢ ጭራቅ ቆልቶ የሚያድር የህዝብ ክፍል እንዳለም ከመናየው ነባራዊ ሁኔታ መገንዘብ እንችላለን። ተማሪ ተንኮለኛ ነው የተባለበትን ወቅት እናስታውስና 60ዎቹ መጀመሪያ ጀምሮ የነበረውን የዚያን ትውልድ ተጋግሎ እንውሰድ። ካምሮ በላይ የሆነ ሲያስቡት የሚደንቅ እንቁ ገርል እንደነበር ሁላችንም እናውቃለን። ከመጣጥፍ የመጀመሪያ አከባቢ እንደገለጽኩት ንጉሱ እጅግ የረቀቁ ክቡዋሳውን ትገዢ ነበሩና ካንገት የደረሰውን ጭቆና በመገንዘብ የንጉሱን አገዛዝ ሰንጎ አላስተነፈስ ያለውን የዚያን ትውልድ ተጋርሎ ተማሪ ተንኮለኛ ነው በንጉሱ ላይ ተነሳባቸው እየተባለ በታጋዩ ተማሪ ላይ አላላውስ ያላሉ አልታ ይነዛ እንደነበር ዛሬ በህይወት የሌለው አጎቴ ይነግረኝ እንደነበር አስታውሳለሁ። እንግዲህ ልብ ይባልልኝ። መሬት ላራሹና ህዝባዊ መንግስት ይቋቋም እያለ ግንባሩን ለጥይት የሰጠን ታጋይ ተማሪ ጠገበ፣ ተማሪ ተንኮለኛ ሆነ እያለ ለራሱ መሬትና ንጻነት የሌለው ጭቁን ህዝብ የሚታገልለትን ከፍላው ግዞ ለሚገድለው ጨካኝ ገዢ ማሽቃበጥ ማለት የምንኛ የዋህነት ባህሪ እንደነበር ለኔ ግልጽ አይደለምና በዚህ ልለፈው። በርግጥ በንጉሱ ዙሪያ የተሰባሰቡት ነጭ ለባሾችና ሌሎች ባለ ጥቅመኞች እጅ እንደነበረበት መንገዘብ ይቻል ይመስለኛል። ይህ የመጀመሪያው የህዝብ የዋህነት ባህሪ የተገለጸበት ፍራተም በዚያ ጀግና ትውልድ እንደተገረሰሰ በመተኩ ግራዚያኒው ጥቁር ጭራቅ ተተካና የንጹህ ሰው ደም በየጎዳና እየጠጣ ሲያገሳ መንግስቱ ቪቫ መንግስቱ ቆራጡ ማሪያችን እያሉ ጉሮ ሸባየን ያቀልጡ የነበሩ ጥቂት የማይባሉ በወንድም እህቶቻቸውና ልጆቻቸው ደም ይዘባበቱ እንደነበር ለኢሰፓ ምስረታ እንኳን ሳይደርስ በኢሰፓኮ ስር ታቅፎ ለደርግ ሲባዝን ህይወቱ ያለፈችው አጎቴን ጨምሮ የሁለተኛ ደረጃ ትምህርት ቤትን በር ሳይረግጡ በእውቀት ተርበው በስልጣን የጠገቡት ማህይማን የደርግ ስብስብ ህዝቡን በማስገደድም ይሁን በማባበል መንግስቱን ካንገት በላይ እንዳሞካሹት ተደርጎ እንደሆነ መረዳት ይቻላል። ዋናው ጉዳይ ያምባገነኖች በትር ሲበረታ ህዝብ ለምን ሸብረክ እንደሚል ግልጽ ያለ መሆኑ ነገር ነው። እስከመቼ ነው ተሸብበን የምንኖረው? ታጋይን ባውሬ እያስበላን እስከመቼን ዘልቃለን? አገርን ያዘን ማቅ ማልበስ ደግሞ ከምንም በላይ አምሳያ የሌለው ወንጀል መሆኑን መረዳት ያስፈልጋል ባይነኝ። እዚህ ላይ አንድ መሰረታዊ ነገር መታወቅ ያለበት ይመስለኛል። አንድ አምባገነን ገዢ እስኪበቃው ድረስ ሲቀጠቅጠን ሳለ አሜን እያልን ስንኖር ትንፍሽ ሳንል ከስልጣን በተነሳ ጊዜ ያለ የሌለውን ወንጀል ክስ ስንደረድር እንታያለን። ይህ ከየትም አያደርስም። ጨካኝ መሪ ስልጣን ላይ ሳለ አመሮ መታገል ሲገባ ስልጣን ከለቀቀ ወይም ከሞተ በኋላ ምላስ ማስረዘሙ ትዝብትን እንጂ ሌላን እንደማያመጣ ልናውቀው በተገባ ነበር። በርግጥ በስልጣን ዘመኑ በፈጸማቸው ክፉም ሆነ በጎ ተግባሩ ሲዘከርና ሲወቀስ መኖሩ የግድ መሆኑ ባይቀርም መሪን በስልጣን ዘመኑ ያለ ነጻነት ዋጋ ያገኝ ዘንድ አመሮ መታገል ሲገባ ጨቋኝ ገዥን እሽሩሩ ይያሉ እድሜውን ማራዘም ተከቢም ትክክልም አይደለም። ዛሬ በህይወት የሌለውና ከልክ ያለፈው እርኩስ መሪ ካመሮ በላይ የሆነውን ለነገልጽለት የማንችለውን በደል ፈጽሞብን ያለፈ ግለሰብ መሆኑ የሚታወቅ ሲሆን በሩሃ አመሮ ያለው መሪ ይያሉ ሲያሞካሹ የኖሩ የህዝብ ክፍሎችም በብዛት እንደነበሩ እኔ ራሴ የታዘብኩት ጅልነት ነው። እንዲህ አይደለም አስተውሉ እንላቸው በመንገድ አላስኬድ ይያሉ ሲያስቸግሩን እንደነበር የደረሰባቸው ሁሉ በቅርብ የምትታስተውሱት የታሪክ ክስተት ነው። መለስ ይመራው የነበረው ወያኔ ግባተ መሬቱ ሲፈጸም ደግሞ እልልታውን ያቀለጡት እነኚህ የህዝብ ክፍሎች እንደነበሩ ዛሬ ላይ ሳስበው ግርም ይለኛል። እንዲህ አይነት ርካሽ ዜጋ መብዛቱ ደግሞ አሁን ላይም ለምናየው ተመሳሳይ ችግር መሰረት በመጣሉ አነጋጋሪ ለመሆን የቻለ ጉዳይ ሆኗል። በዚህ ዘመን መፈጠር የማይገባው መሪ በማለት ከዚህ ግባ የማይባል ክህሎት ባለቤት የሆነን አገራት ሲግለሰብ ምድርን በጽንፈኛ ሶርሮ ያንድን ዘር የበላይነትን እያነገዘ ዜጋን የሚያሰቃይ አስመሳይ ቀጥረኛ ይህን ያክል ስም ሰጥቶ በባዶ ማግዘፍ ደግሞ ከላይ እንደገለጽኩት ለሕዝብ የማይሆንን ገዢ አምልከን እያሽቃበጥን የምንገኝ የክፉ ልማድ ተሸካሚዎች ሆነናል ለማለት ይቻላል። አርበኛን ገፍትረን ባንዳን የምንሸከምበት ጫንቃችን ከዘመን ዘመን እየጠነከረ ስቃይና መከራችን በስቶ ፍዳን መቋቋም ሲያቀተን ካለፈው ተመረን መጪውን ጊዜ አለማሰባችን የሚያሳየው የቱንም ያክል ለነጻነታችን የምንጨነቅ አለመሆናችንን ነው። አምባገነን ገዢዎችን የምንሸከምበትን የልማት ድሪቶ አውልቀን መጣል ከሁሉም ቀድሚያ ልንሰጠው የሚገባ ግዴታ በመሆኑ አካፋና ካፋ የማለት ልብዳችን ሊዳብር የግድ ይሆናል። በዚህ መሰረት ጉዟችንን ከሀገር ወዳድ ዜጋ ጋር በማድረግ የተገፋውን ህዝብ ከጭንቅ የሚወጣበትን መንገድ እናፈላልግ ዘንድ እህታዊ መልእክቴ ይሆናል። ከዚህ በተረፈ ከመጣብን መጠነ ሰፊ የጤና ችግር እግዚአብሔር በመረቱ ያወጣን ዘንድ እየተመኘው የዛሬውን መጣጥፌን ከዚህ ላይ እቋጫለሁ። ቸር ያሰንብተን። አድማጮቻችን በማስከተል ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። ለጭፍን አምባገነንነት የጨከነ ትግል ያስፈልጋል። መድበለ ፓርቲ የሚለውን ቃሉን ራሱን ወደ ኢትዮጵያ የፖለቲካ መዝገበ ቃላት መጀመሪያ ያስገባው ኢሃፓ ሲሆን ቃሉንም መጀመሪያ በጽሑፍ መልክ ዴሞክራሲያ ያስተዋወቀው በወያኔ እጅ ወድቆ ደብዛው የጠፋው ጸጋዬ ወይን ገብረ መድህን ወይም ደብተራው ነው። ለወያኔ ቃሉም ጽንሰ ሐሳቡም ባዳ ነበሩ፣ አሁንም ናቸው። ኢሃፓ የወያኔን ጸረ ሕዝብ መስመርና ፖለቲካ መታገልና መቃወም የጀመረው ገና ከደደቢት ውልደታቸው ጀምሮ ነውና በዚሁ መሰረታዊ መድበለ ፓርቲ ጥያቄ ወያኔ የያዘውን የተሳሳተ አቋም ገና ከእንጭጩ አጋልጦ ነበር። ወያኔ ከኢሃፓ ያለውን ልዩነት በመጽሔቱ ተደራጅ ሚያዝያ 1979 ዓመተ ምህረት ገጽ 82 ሲገልጽ እንዲህ ብሎም እንደነበር ማስታወስ ይበቃል። በማጠቃለል የኢሃፓና የኛ ሶስተኛ መሰረታዊ ልዩነት በዴሞክራሲ ጥያቄ ላይ እንደሚከተለው ማስቀመጥ ይቻላል። እኛ የሌኒንን መሰረታዊ እምነቶች ተከትለን የመደብ ገደብ ያልተደረገበት ዴሞክራሲ ሊኖር አይችልም። በዚህም መሰረት የላባደሩ ዴሞክራሲ ቡርዣውን በአንድ ወይም በሌላ መልክ ማግለሉ አማራጭ የሌለው ጉዳይ ነው ብለን እናምናለን። በዚህም መሰረት የቡርዣው ፓርቲዎች መፈቀድ የማያጠያይቅ ጉዳይ ሳይሆን እንደ ሌሎች የዴሞክራሲ መብቶች በሂደት ማዕቀብ የሚደረግበት ጉዳይ ነው እንላለን። ኢሃፓ የቡርዣ ሊበራሊዝም አመለካከትን ተከትሎ የቡርዣ ፓርቲዎች መፈቀድ አጠያያቂ መሆን የለበትም፣ ቡርዣ ቡርዣ በመሆኑ ብቻ የዲሞክራሲ መብት ሊከለከለው አይገባም ይላል። ይሄባ የመደብ ገደብ ለማይደረግበት በተጨባጭ ግን የጭቁኖችን መብት መገደቡ ለማይቀር ዲሞክራሲ ቆም ያለው ሲል እኛ ግን የመደብ ገደብ የማይደረግበት ዲሞክራሲ ሊኖር አይችልም። ዲሞክራሲ ለቡርዣው ካልተገደበ በስተቀር ለጭቁኑ መገደቡ አይቀርም እንላለን ሲል ነው ወያኔ ያቀረበው። ይህ የወያኔ ጥራዝ ነጠቀና ግልብ ድምዳሜ በመሰረቱ አገር አንድ ገዢ ፓርቲ ብቻ ነው የሚያስፈልገው የሚለውና የአፋኙን የአልባኒያውን ኤንቨር ሆጃ ፖለቲካ የሚያቀነቅን ነበር። ወያኔ የአፓን ቡርዣ አድሃሪ ጸረ ሶሻሊስት እያለ ሲያወግዝና አልፎም የአንድ ፓርቲ አምባገነንነትን ሲሰብክ የአፓ ታግሎታል፣ ተቃውሞታል። በየካቲት 1981 ዓመተ ምህረት ባወጣው ዴሞክራሲያም ወያኔ ለስልጣን ከበቃ የሚመጣውን አደጋ አስመልክቶ የሚከተለውን ጽፎ ነበር። በአውደ ጦርነት በሚገኝ ድል ብቻ መፍትሄ አይገኝም። ከአውደ ጦርነት አኳያ በአውደ ፖለቲካው ላይ በንቁ መምከርን፣ ሐሳቦች ማዋዋጥን፣ መስከንን ይጠይቃል። እንዲህ አይነቱ የፖለቲካ ቀመር ነው ለኢትዮጵያ የሚሰራው። በዚህ ቀመር መሰረት የማይታገል ውጉዝ ከማአሪዮስ ነው መደምሰስ መዳመጥ አለበት ወዘተ አይነቱ ዛቻ አለባብሰው ቢያርሱ ባረም ይመለሱ ነው የሚሆነው። ያመለካከት ልዩነት በተፈጠረ ቁጥር ቡራ ከረዩ ባህላዊ መሰረቱ ግልጽ ሲሆን ከአፍ ላይ ነፋስ የሚወስደው ዴሞክራሲ አርቲፊሻል እንጂ ነው። የኢህአፓ ወቅታዊ ማስጠንቀቂያ በሚገባ ባለመደመጡ ወያኔ ያው ለስልጣን ሊበቃና ሊያደናግርም ቻለ። ሁኔታውና ባዕዳን አለቃዎቹ ስላልፈቀዱለት መድበለ ፓርቲን በአፍአዊ ደረጃ መቀበል ተገደደ። ጨርቅ ሲለው የነበረውን ሰንደቅ ዓላማ ተቀበልኩ እንዳለው ሁሉ በአማርኛ መናገር እንደጀመረው ሁሉ ይህ ግን ሁሉ ደለላ ለበጣ ያዞምባና የይስሙላ ነበር። መድበለ ፓርቲ ቢልም አመረው ይቃወሙኛል ያላቸውን እና ያፓን በሰበብ አስባቡ አገደ። ተለጣፊዎችን ቀፈቀፈ። ያው ጨቋኝ አንድ ድርጅቱን ኢህአዴግ በሚል ጭምብል ሸፍኖ አሰፈነ። በከይሲ ጎዳናው ሊያጅቡት የተሰለፉትንም ቀስ በቀስ መነጠረና ታዛዥና ሎሊዎችን ብቻ ኮለኮለ። የወያኔ ዴሞክራሲ አርቲፊሻል ግንጥል ጌጥና ኮሾ እርባና ቢስ መሆኑም ሳይውል ሳያድር ታየ። በኢትዮጵያ ዴሞክራሲ ካልሰፈነ ለወያኔ ድጋፍ አንሰጥም ብለው የለፈፉ ባዕዳንም ያው እንደ ተጠበቀው ልፈፋቸው የይስሙላ መሆኑን በማረጋገጥ ወያኔ ህዝብ አፈናውን ባጠናከረ ቁጥር ይበልጥ እየረዱትና የአፈና ስልጠናም እርዳታ እየለገሱት ቀጠሉ። ለሚፈልጉትና በሚፈልጉት ሁሉ አለው ጌቶቼ ብሎ በመገኘቱና ህዝብንም በሶማሊያ እንደታየው ለባዕድ ጥቅም ሰለባ በማድረጉ ዴሞክራሲ ታፈነ አልታፈነ ለአሜሪካም ሆነ ለአውሮፓ ግድ አላላቸውም። የጎረቤቶቹን በተለይም ሱዳንን መሬት ሁሉ ለግሶ ስላግባባም ከዚያ በኩል የሚያሰጋው ሁኔታ አልተፈጠረበትም። በአሁኑ ወቅት የወያኔ አገዛዝ በፍርሃትም በእብሪትም የመድበለ ፓርቲ ቧልቱን አክትሞና ጭምብሉንም አውልቆ የአንድ ድርጅት ጭፍን አምባገነንነትን አስፍኗል። ይህ ሁኔታ በሽፍንፍን ከ1983 ዓመተ ምህረት ጀምሮ የነበረ ቢሆንም ከወያኔ በሰላም ተፎካክረንና በምርጫ ገብተን የሚሉ ቸላላዎች ሳያውቁና አውቀውም ሽፋን ሲሰጡት ከርመው ነበር። ዛሬ ወያኔ እነሱን አልፈልጋቸውም ብሎ ጥሏቸዋል። ብቻዬን በይፋ ገዛለው ገደል ግቡ ብሎም ወርውሯቸዋል። አንዳንዶቹን በመለስተኛ ሹመት አቅፎ የሚያስቀጥል ሲሆን ሌሎቹን ግን ወደ ፖለቲካው ማረፊያ ቤት ሊሸኝ ተነሳስቷል። ይህም ክስተት ለኢትዮጵያ ሕዝብ ትግል ድል ነው። የወያኔ ጭምብል ወልቆ ባለም አቀፍ ደረጃ አምባገነንነቱ በማያወላብዳ መንገድ በመጋለጡ ጠበቆቹና ደጋፊዎቹም አፍረዋል።
አማካሪዎቹ ጣላቶቹ ይሆኑ ብለው የተረጠሩ ማልጠፉም ወያኔ ግን ያዳቆነው ያልባንያ ሁሉን ተቆጣጣሪ ሰይጣን ያቀሰሰው እንጂ ሌላ አዲስ ጠባይ መጥቶበት አይደለም። የመለስ ቡድን ሁሉን መቆጣጠር የሚፈልገው ህዝባዊ ድጋፍ እንደሌለው ስለሚያውቅ ነው። በመሆኑም በራሱ ላይ እምነት የለውም። ህዝባዊ ድርጅቶችን የሚያፈርሰውና በመተካቸው ተለጣፊ የሚያቋቁመው ለዚህ ነው። የሰራተኛና ያስተማሪ ማህበራት ላይ ያደረሰውን ማስተዋወስ ይበቃል። ለሰብአዊ መብት የቆሙ ማህበራትና ግብረሰናይ ድርጅቶችን ለማፈን የወጣውን ህግ ይመለከታል። ንጻ ጋዜጦችን ለማፈን የተወሰደውን እርምጃና የወጣውንም ህግ ያጤኗል። የወያኔ ብዙ ሺህ ሰላዮች በህዝብ መካከል መሰማራታቸውንም እናውቃለን። ይህ ተቆጣጠር አፍን መርህ ወያኔን ይገልጻል። ወያኔ እንደ ድርጅትም ሆነ ከቁንጮው አንጻርም ቢሆን ፈሪ ነው። ፈሪ ገዢዎች ደግሞ ሳይቀድሙኝ ልቅደም በሚል የርብትብት ፖለቲካ ብዙ ህይወት ያጠፋሉ። መንግስቱ አለን መለስ ያው ነው። በወያኔ ላይ የክተት አዋጅ ማሰማት ከነበረብን አመታት አልፈዋል። ጥሪውም ቀርቦ ነበር ግን አድማጭ ጆሮዎች ተደፍነው አስቸግረው ነበር ማለትም ይቻላል። ዛሬም ቢሆን እጅብ ከሄደ ውሻ ጮኸ የምንልበት አይደለም። ከልብ ከሆነ ክተቱ ዛሬ ነጋሪት ቢጎሰም ጠቃሚ ነው። አይወጋንም በሚል ቀጀት ግማሽ ሰራዊትን አስጨርሶ ሲያበቁ ግን እንብልታ መንፋቱ መቼም ጉዳቱና ጥቅም የለሽነቱ ለማንም ስውር አይደለም። በሁለገብና ቆራጡ ጸረ ወያኔ ትግል የምናምን ሁሉ እስቲ እንወያይ እንምከር የሚለው ጥሪ ሲስተጋባ የትብብር አፍአዊና በባዕድ አገር ለመጫጫህ ሳይሆን ተግባራዊና ተጨባጭ ትግልን እውን በሚያደርግ መንገፍ መሆን አለበት ከሚል ነው። ለዚህም ነው ህልውና አልባና የይስሙላ ድርጅት ነን ባዮች ሳይሆን በተጨባጭ ለትግሉ አስተዋጽኦ የሚያደርጉ ለሰራዊቱ ወታደር ታጋይ የሚያቀርቡ አደራጅና ታጋይ አባላትን የሚያሰልፉት ይቅደሙ የተባለው ተሽመድምደው የሚያዳክሙ የከፈፈልና ልባልታ አባወራዎች ታሪከ ብልሽዎች ይራቁ የተባለውም ለዚህ ነው። ከለልተኛነት ወይም ዝግነት ሳይሆን የቸከና ያደከመንን ምጸት ላለመድገም በሚልም ነው። በግልጽና በድፍረት መነገር ያለበትም ሀቅ የፖለቲካ ግንዛቤያቸው ደካማ ከመሆን አልፎ የተደነጋገረ ከሆነ ከመሪነት ቦታ ይወገዱ ማለት መቻልን ይመለከታል። የሀገርና የህዝብ እድል እጣና ነገን ይመለከታልና የግለሰብ ስሜትና ግብዝነት ከግምት ሊገባ የሚችል አይደለም። ትናንት በሀገርና በህዝብ ላይ ወንጀል የፈጸሙም ዓለምንም ንስሐና ይቅርታ ጥያቃ የህዝብን ጎራ ሊቀላቀሉ መፈቀድም የለበትም። ታጥቦ ጭቃ ነው አለበለዚያ። ይህ ሁሉ ቂም ወይም ማክረር አይደለም የሚያዋጣ መንገድን ተቆማ እንጂ ስህተትን እየደገም ከመከራ ወደ ባሰ መከራ እንዳንገባ ማስጠንቀቅ እንጂ። የወያኔ አገዛዝ ጸረ ህዝብና ጸረ ኢትዮጵያ መሆኑ ተረጋግጧል። ካሁን ወዲያ ያለፈው አሰቃቂ ምርጫ ሆነ ጠላት የለንም ባልት ሊቀጥል ከቶም አይፈቀድም። ካሁን ወዲያ ዋናው ጉዳይ ይህን አረመኔ አገዛዝ በሁሉም መንገድ ታግሎ ማስወገድ ብቻ ነው። ይህን የሚጻረሩ የፖለቲካ ቡድኖች ሆኑ መሪዎች ከቶም ህዝባዊ የሚባሉ ሊሆን አይችልም። በህዝብ ትግል ላይ ጋሬጣዎች እንጂ ከወያኔ ጋር ሰላምና መቻቻልን የሚሰብኩ ወደዱም ጠሉም የወያኔ ጀሌዎች ናቸው። በዚህ ላይ ቅንጣትም ውዥንብር መስተናገድ የለበትም። ይህ ግልጽ ከሆነ ዘንድ ቀጣዩና አፋጣኙ ተልእኮ ክንድን አስተባብሮ ወያኔን መደቆስ ነው። የወያኔ አገዛዝ ህዝብን በብሔረሰብና በከፋም ደረጃ በሃይማኖት ከፋፍሎ ሀገርን ሊያጠፋ እየተዋደቀ ነው።
ለዚህ ሰለባ መሆን ውድቀት ነው። በብሔረሰብና በሃይማኖት ተከፋፍሎ ለወያኔ ሰለባ መሆን አገርንም ራስንም ማጥፋት ነው። ለዚህም ነው የብሔረሰብ ጭቆና በሚል ሽፋን ኢትዮጵያዊነትን ክደውና ተጻረው ያሉ ኃይሎች ወይም በሃይማኖት አክራሪነት እሳት ሊለኩሱ የተነሱት ሁሉ ከዚህ አይነት ስምሪት መታቀብና መራቅ ያለባቸው። የብሔረሰብ ችግሮችና ጥያቄዎች በዲሞክራሲያዊት ኢትዮጵያ ጥላ ስር የሚፈቱ ናቸው። ሃይማኖትን ወጥሮና አክሮሮ ደግሞ ግጭትን መጋበዝ ኃጢአት ሐራም ቢባል ማግነን አይሆንም። በመሆኑም ህዝብ አንድነቱን አጠናክሮ በዋናውና በጋራ ጠላቱ በወያኔ አገዛዝ ላይ መነሳት አለበት። ትግሉም መራራና ከባድ መሆኑ ግልጽ መሆን አለበት። መስዋዕትነትን ይጠይቃል። ዛሬም ቢሆን ዜጎች ደማቸውን እያፈሰሱ ናቸው። አገርንና መብትን ማስከበር የደም ግብርን ጠያቂ ነው። ሌላ መንገድ የለም። የአገርን ነጻነት ለማስጠበቅ ሚሊዮን ዜጎች ጣሊያንን ተዋግተው አልቀዋል። ፋሽስቱ ደርግን ሲታገሉ ብዙ መቶ ሺህ ዜጎች ተሰውተዋል። ወያኔንም ስልጣን ከመያዙ በፊት ሆነ በኋላ ሲታገሉ የወደቁት ብዙዎች ናቸው። ለዚህ መራራ መስዋዕትነት ዝግጁ ያልሆኑ ከትግሉ መድረክ ቢርቁ ጠቃሚ ነው። መትረየት ሲጮህ፣ መድፉ ሲያጓራ፣ ፈሪን አርቁ ከጀግኖች ጎራ ተብሏል። ፈርቶ እንዳያስፈራ ማለት ነው። ከራሳችንም ተመክሮ ሆነ ከዓለም ታሪክ እንደምንገነዘበው ጨቋኝ ኃይሎች አይበገሬ መስለው ይታያሉ፣ ግና የወረቀት ነብሮች ናቸው። ቆራጥ ትግል ከገጠማቸው ይሸነፋሉ። አጼውም፣ ደርግም፣ የኢራኑ ሻህም፣ አሜሪካም በቪየትናም፣ የደቡብ አፍሪካ ዘረኛ ሥርዓትም ወዘተ ሁሉም በሕዝብ ትግል ተሸንፈዋል። ሕዝብ ኃያል ነው የሚለው ባዶ ቃል አይደለም። የኢትዮጵያ ጀግና ሕዝብ ደግሞ ስንቱን ወራሪ አሳፍሮ የሰደደ አኩሪ ታሪክ ያለው ሕዝብ ነውና ከሃዲ ወያኔዎችን አይቀጡ ቅጣት ቀጥቶ እንጦርጦስ ማውረድ የሚችል ነው። ልንታገልና ለማታገል ቆርጠን ከተነሳን ለጭፍን አምባገነንነት መድኃኒቱ የጨከነ ትግል ነው።